የባለሙያ ውይይት በወቅታዊ ርዕሰ ጉዳይ
ትኩረት በዩናይትድ ስቴትስ ኢሚግሬሽን ነክ አዳዲስ ገጽታዎች።
ጉዳዩ በእጅጉ በማነጋገር ላይ ያለና በዩናይትድ ስቴትስ የሚኖሩ በብዙ ሚሊዮኖች የሚቆጠሩ ስደተኞችን የሚመለከት ነው። አዲሱን የፕሬዝዳንት ዶናልድ ትራምፕ ፕሬዝዳንታዊ ማዘዣ ጨምሮ በዩናይትድ ስቴትስ የኢሚግሬሽን ፖሊሲ ዙሪያ እየመጡ ያሉ እና ይመጣሉ የተባሉ ለውጦችና እንደምታዎች ቀረብ አድርጎ በጥልቀትና በትኩረት ለመመርመር የሚጥረው ይህ ተከታታይ ውይይት ለምሽቱም ሁለተኛውን ክፍል ይዞ ቀርቧል። ተወያዮች የሚገታቸው በካሊፎርኒያ ክፍለ ግዛት በሳን ሆዜ የአሜሪካ የህግ ጠበቆች ማህበር የሳንታ ክላራ ቫሊ ሊቀመንበር ናቸው። በስደተኞች ጉዳይ ተሟጋችነትም ይታወቃሉ። አቶ ፍስቱም አቻሜለ በዋሽንግተን ዲሲ እና ቨርጂኒያ በጥብቅና ስራ የተሰማሩና በስደተኞች ህግ ዙሪያ ለረጅም ጊዜ ያገለገሉ ናቸው። አቶ ተክለ ሚካኤል አበበ በካናዳ ቶሮንቶ በጥብቅና ስራ የተሰማሩ ናቸው። እንግዶቹን ያዋየው አሉላ ከበደ ነው። ባለፈው ሳምንት በቀደመው ውይይቱ ካነሳውና በእንጥልጥል ደረገው ጥያቄ ይጀምራል።
ፍጹም ወደ አንተ ልሻገር ነው። ቀደም ብላችሁ በዘረዘራችኋቸው ምክንያቶች አንድ ይሄ ጉዳይ የሚያሳስበው አዲሱ የፕሬዝዳንቱ ትዕዛዝ ተፈጻሚነት ሊኖረውና ችግር ላይ ሊጥለኝ ይችላል ወይ ቤተሰቤን አባል ብሎ ያሰበ ሰው ወደ ህግ አማካሪ ሲሄድ በምን መልኩ መዘጋጀት አለበት? ምን አይነት መረጃዎችን ማዘጋጀቱ ለባለሙያው ይረዳል? በየሚ የተገለጸው አይነት ከህግ አስፈጻሚ አካላት ጋራ የመፋጠጡና ችግር ውስጥ የመግባቱ ሁኔታ ከመፈጠሩ በፊት ሊደረጉ የሚችሉ ነገሮችስ ይኖሩ ይሆን?
መልካም እንግዲህ በመጀመሪያ ደረጃ እዚህ ሀገር ፈቃድ ያለው ሰው ግሪን ካርድ ያለው ቦርሳ ውስጥ ግሪን ካርዱን ይዞ ይሄድ ብዙ ሰው ይሄን አያደርገውም። ግሪን ካርዱን ቤት አስቀምጦ ነው የሚሄድ። ወርክ ፐርሚትም ያለው ወርክ ፐርሚቱን ይዞ ይሄድ። መንገድ ላይ ቢያቆመው ቢፈተሽ እንኳን ይሄን ማሳየት ይችላል ማለት ነው። ወርክ ፐርሚት የሌለው ግሪን ካርድ የሌለው ግን ማመልከቻ የአሳይለምም ሆነ የሆነ ማመልከቻ ያስገባ ሰው ማመልከቻው ደረሰኝ የሚለውን ወረቀትም ጭምር በቦርሳ ውስጥ ይዞ ይሄድ። በህግ ጠለላ ስር ያለውን ሰው ነው የማወራው። ምክንያቱም በህግ ጠለላ ስር ካለ ከብዙ ነገር ትድናለ። ከአንድ ቀን እስርም ከሁለት ቀን እስርም ፍርድ ቤትም ከመቆም ትድናለ ማለት ነው። ስለዚህ ፈቃድ ያላቸው ሰዎች የፈቃዳቸውን የሚያሳይ ነገር ቤታቸው ሳይሆን በእጃቸው ይዘው ይሄዱ። ፈቃድ የሌላቸው ሰዎች እራሳቸው ጋር ገመድ እንዳይጠመጥሙ፣ ምንም ማመልከቻ የሌላቸው ማመልከቻቸው እምቢ የተባለ ሰዎች ግን ባዶ እጃቸውን ይሄዱ። ስለዛ ጉዳያቸው ግን ለፖሊስም ሆነ ለሚይዛቸው ሰዎች እንዳይናገሩ መንገድ ላይ አቁሙ። አሁን አንዳንድ ስቴቶች እንደሰማሁት ኦክላሆማ፣ ሜሪላንድም ቨርጂኒያም መንገድ ላይ ያቆሙ ሰው መጠየቅ የተጀመረበት ሁኔታ አለ። የዛ ሰለባ እንዳይሆን ህጋዊ ፈቃድ የሌለው ሰው በእጁ እሱን ለእስርና ለእንግልት ወይም ለዲፖርቴሽን የሚዳርጉ ነገሮችን ይዞ እንዳይሄድ ማለት ነው መንገድ ላይ። እቤቱ ደግሞ ሆኖ ፖሊስ ቢያንኳኳ ፈቃድ አለሁ ወይ ከፍርድ ቤት ትእዛዝ አለሁ ወይ ከሌላው አትክፈትለት ወይም አትክፈችለት። ይሄ ነው ሌላው። አሁን ይሄ ህግ ማጥበቅ ነው የያዘው ማለት ትናንሽ ነገሮች እንደ ትልቅ ይቆጠራሉ። አድራሻ ስትለውጥ ወይም ስትለውጪ አድራሻ መለወጥሽን ማሳወቅ አለብሽ ለኢሚግሬሽን። በኋላ ደግሞ ይህ እንደ ጥፋት እንዳይለወጥ ማለት ነው። ይህን በእንዝላልነት አያደርገው። ሌላው ነገር በህግ ጥላ ስር የሌሉ ሰዎች ወደ ህግ ጥላ ስር እንዲሄዱ እመክራለሁ። ማለት እስካሁን ሳያመለክቱ በማወላወላ ያሉ ሰዎች እና እዚህ ሀገር መቆየት ካሰቡ ቶሎ ማመልከቻቸውን ያስገቡ። ሁለተኛ ነገር ደግሞ ከዚህ በፊት አመልክተው እምቢ የተባሉ ሰዎች በተለያየ ምክንያት አሁን ኬዛቸው እንደገና እንዲታይላቸው ከጠበቃ ጋር ይነጋገሩ፣ የድሮ ጠበቃቸውን ፈልገው ያነጋግሩ ማለት ነው። በአጠቃላይ እውነተኛ ህግ አማካሪ ጋር ይነጋገሩ። ሶስተኛ ነገር አገር ቤት ያሉ በማመልከቻ አመልክተውላቸው እሺ ተብለው ቪዛ ተሰጥቷቸው አገር ቤት ያሉ ለምሳሌ አሁን አንደኛ የኔ ባለ ጉዳይ ቤተሰብ አሁን ነው የመጣው ቪዛውን ይዘው ቁጭ ያሉ ሰዎች አሉ። ይሄን ከመፈጸሙ በፊት ትኬታቸውን ገዝተው ይግቡ እዚህ ማለት ነው። ያንንም እመክራለሁ። ሌላ አሁን እዚህ ማዘጃ ጋር ያልተጻፈው ግን ከዚህ ከትእዛዙ ውጭ አዲስ የኢሚግሬሽን ህግ ሊወጣ ይችላል። ያም የሚወጣው እንደ ካናዳና እንደ አውስትሬሊያ ወይም እንደ ሌሎች ሀገሮች የቤተሰብ የዝምድና ኢሚግሬሽን ሳይሆን ለአሜሪካ ኢኮኖሚ በሚጠቅም መልኩ የተማሩ ሰዎች ወይም ፕሮፌሽን ያላቸው ሰዎችን ለማስገባት የሚገፋፋ ህግ ነው ሊወጣ እየታሰበ ያለው ወደፊት እንግዲህ። ስለዚህ እናት፣ ወንድም፣ እህት ምን አመጣለሁ የሚል ሰው የሚያስብ ሰው ካለ አሁኑኑ ማመልከቻውን ያስገባ ማለት ነው። አምስት አመት ግሪን ካርድ ኖሮ በተለያየ ምክንያት ዜግነት ማመልከት ያልፈለገ ሰው ወንጀል ያልፈጸመና ሌላም ቢሚያስፈልገው ምክንያት የሌለ ሰው ለዜግነት ያመለክት መክራል እና እንደዚህ አይነት ነገሮችን ከጠበቃው ጋር እየተመካከሩ ማድረግ ነው እኔ የምመክረው። ሌላው ነገር ፕሮሰስ ላይ ላሉ ኬዞች ፍርድ ቤትም ወይንም ማሳይለም ኦፊስ ላሉ ኬዞች በፊት ያቀረብከው ማስረጃ ከሌ ማችን አስገብቶ አግኝቷል ከሌ ወግ ብዙ ማስረጃ አላስፈልገውም ሚለውን ተውና ተይና አሁን አዲስ በተሰራጨው ሜሞራንደም መሰረት አንድ የአሳይለም ወይንም ደግሞ ማንኛውንም የግሪን ካርድ ማመልከቻ ለመስጠት አሁን የማስረጃዎች ጉዳይ በጣም ተበቅ ስለአለ በፊት ከሚቀርበው የበለጠ ብዙ ማስረጃ ስለማያስፈልግ ማስረጃ ማሰባሰብ ጉዳይ ላይ ከጠበቃ ጋር ተመካክረው አዳዲስ ማስረጃውንና ያለውን ደግሞ ማስረጃ ማጠናከር ያስፈልጋል።
ወደ ሌሎችን ጉዳዮች ከመሻገር በፊት የመጨረሻው ነጥብ ላይ ከዚህ ቀደም ያስገቡት እንዲሆኛለሁ እንዲህ ያሉ ሁኔታዎች ደርሰውብኛል የሚሉትን የሚለውጥ ነገር አለማድረግን ቀደም ብላችሁ ጠቅሳችኋል እና እንዴት ይዛመዳል ይሄ ማስረጃ ፍለጋው ለቀረበውና ኢሚግሬሽን መስሪያ ቤት ለገባው ተጨማሪ ወይንም ያን የተናገሩትን ነገር የሚያጠናክር ማስረጃ ከማቅረብ ባሻገር ታሪኩን የሚያፋለስ ነገር ማድረግ ይችላሉ አዲስ ማቅረብ ይችላሉ እሱ ጋር ጥርት እንዲል ነው።
በጣም ጥሩ። ሁለት አይነት ነገር ነው። አንደኛ ለምሳሌ ከዚህ በፊት አመልክቶ እንቤ የተባለ ሰው አለ ግን አሁን ያንን ሁኔታ ሊለውጥ የሚችል አዲስ ማስረጃ ካለ በማጠናከር እንዲሰራ ማለት ነው። እንቢ ተብያለውና ብለው ቁጭ ከሚል 2 3 አመት ያንን ከጠረቃው ጋር ተነጋግሮ እንቢ ተባለ ብለ ለምሳሌ አሁን ኢትዮጵያ የሰብአዊ መብት ሁኔታ የዛሬ 2 አመት ከነበረው በጣም በባሰ ሁኔታ ነው ያለው። ያንን ሊያጠናክር የሚችል አዲስ ማስረጃ ማስገባት ማለት ነው። ሌላው ደግሞ አሁን እንቢ አልተባለ ኬስ ግን አሁን ለምሳሌ ኢሚግሬሽን ኬስ ፍርድ ቤት ውስጥ 2 3 አመት ይቆያል እንደውም አሁንማ 4 አመትም ይቆያል ግን ከዚህ በፊት ያስገባው ማመልከቻና ማስረጃ አለ ያ በቂ ነው ብሎ አለማሰብና አሁን በፊት ከተጠየቀው የባሰ በጣም ብዙ ማስረጃዎች ነው የሚጠይቁት እየጠየቁም ያሉት ማለት ነው። ስለዚህ ያንን ሊያጠናክር የሚችል አዲስ ማስረጃ መሰብሰብ ማለት ነው።
መልካም የሚ ወደ አንቺ ለመጣ ነው የቀረቡት ሐሳቦች ላይ የሚታከል ካለ ታብራሪልናለሽ። ቀደም ብሎ ከተነሱት የመጀመሪያ ረድፍ ውስጥ ካስቀመጣቸው በሶስት ክፍሎች ከገለጽሻቸው የመጀመሪያውን ነው ያስቀደምነው። በሁለተኛውና በሶስተኛው ያስቀምጥሻቸው ቡድኖች አሉ። ወንጀል ፈጽመው የተገኙ ማመልከቻ ጨርሶም ያላስገቡ ወንጀል ፈጽመው የተገኙ ሰዎች ምን አይነት ወንጀል በምን አይነት ሁኔታ ራሳቸውን መከላከል ይችላሉ? ማመልከቻ ሳያስገቡ ፈጽመው ቁጭ ብለው የነበሩ አሁን በመጨረሻው ፍጹም ከተቃቀሳቸው ጭብጦች በተጨማሪ ምን አይነት ጉዳዮች ሊዘጋጁባቸው ሊያውቁ ይገባል?
ሰፊ ጥያቄ ነው። ከላይ ያለውን ለመመለስ እሞክራለሁ። እንደም ተቆጣለው ላይ ለመጨመር የፈለኩት በተለይ ለማንኛውም ነገር ነፃ የሚያደርግ ዜግነት ብቻ ነው። ስለዚህ ማንም ሰው ከአምስት አመት በላይ የኖረ እና ዜግነት ለማመልከት የሚችል እሱን በአስቸኳይ ቢያደርግ ለብዙ ነገሮች መልስ ነው ብዬ አስባለሁ። አሁን ወንጀል እንደሚመለከት ሰፊ ነው ያልኩት እያንዳንዱ ክፍለ ግዛት የራሱ የሆነ የወንጀለኛ መቅጣ ህግ አለው። በእነኛ ህግጋት ውስጥ አንድ ሰው አንድ ጥፋትን ከትንሽ ነገር ሊሆን ይችላል ለምሳሌ አለመንጃ ፈቃድ መንዳት ሊሆን ይችላል ወይንም መንገድ መሻገር የሌለበት ጋር ተሻግሮ ሊሆን ይችላል እስከ ትልቁ እስከ ሰው መግደል ደረጃ ወንጀል ድረስ ያሉት በተለያየ ያው አንቀጾች እየተከፋፈለ ይገኛል። እንግዲህ እነኚህ ነገሮች አንድ ሰው ባለበት ክፍለ ግዛት ውስጥ ወንጀልን ከፈጸመ በኋላ ይታሰራል። በእስር ቤት ከጨረሰ በኋላ ሲፈታ እንግዲህ ይሄ የታሰረበት ወንጀል የኢሚግሬሽን ካንሲኩዌንስ ወይንም ኢሚግሬሽን ምን አይነት ነገሮችን ሊያመጣ ይችላል ተብሎ ይጠየቃል። አንድ ነገር ማወቅ ያለበት ሰው ሁሉ ምንድነው ማንኛውም ሰው በወንጀል ሲከሰስ አሻራው ይወሰዳል። ያ አሻራ ወዲያውኑ ለዲፓርትመንት ኦፍ ጃስቲስ ወይንም ለፌደራል እንትኑ ወዲያውኑ ይሄዳል። ስለዚህ ማንኛውም ሰው በሚታሰርበት ጊዜ አሻራው ወዲያውኑ ወደዛ ይሄዳል። ከዛ በኋላ ከታሰረና ምን ካለ በኋላ እንግዲህ አንዳንድ ክፍለ ግዛቶች ከኢሚግሬሽን ጋራ በመተባበር ያንን ሰው እስራቱን ከጨረሰም በኋላ እዛው እስር ቤት ውስጥ ይይዙትና ኢሚግሬሽን መጥቶ ከእስር ቤት ብድግ አድርጎ ወስዶት ወደ ኢሚግሬሽን እስር ቤት ይወስደውና ከዛ በፍርድ ቤት ከሀገር እንዲወጣ ይደረጋል ይባረራል ማለት ነው። አሁን አንዳንድ ከተሞች እኛ ጋር በተለይ ይሄ በጣም የገነነ ነው። እንደገና አሁን ወደ ዋሽንግተን ዲሲ ማካባቢ ሌሎችም ግዛቶች አካባቢ ምን እየሞከሩ ነው ግን አንዳንድ ከተማዎች ሳንክቹሪ ሲቲ የሚባለውን ነገር እያደረጉት ነው። ሳንክቹሪ ሲቲ ማለት ምንድነው? እንደ ወስደው ይሸሽጋሉ ማለት ሳይሆን ሳንክቹሪ ሲቲዎች የሚሉት እኛ ፖሊሶቻችን እዚህ ያለውን ወንጀል ለመከላከል ነው እንጂ ከፌዴራሉ ጋራ ተባብሮ ሀገር ማባረር ነገር ላይ እኛ እዛ ውስጥ አንገባም። ስለዚህ ሰዎች ሲታሰሩ ያው አሻራው እናንተ ይደርሳል። ተፈልጋችኋቸው ልትወስዷቸው መታችሁ ውሰዱ እንጂ እኛ ከእናንተ ጋር አንተባበርም። እነሱን መታሰር ካለባቸው ውጪ አንድ ሰከንድም እንኳን አናስርም። ለእናንተ ብድግ አድርገን አንወጣም። እኛ ከእናንተ ጋር የምንተባበረው የለም። ኢሚግሬሽን ስታትሳቸው ምን እንደሆነ አንጠይቅም። በዛ አይነት መልኩ ከእናንተ ጋር ህብረት አናደርግም የሚሉት አሁን ይሄ ጥቅሙ ምንድን ነው? አንደኛ ከፖሊሶቹ አንጻር እዚሁ ብቻ ወንጀለኛ ለሚፈጸሙ አግባብ ያለውን ቅጣት ይቀጣሉ፣ ሌላ ነገር ውስጥ አይገቡም። ይሄንን ባለማድረጋቸው ደግሞ ፌዴራሎች ማድረግ የሚገባቸውን ነገር እንዲያደርጉ ይገደዳሉ። ብዙዎቹ ሰዎች እንግዲህ በዚህ መሀል ላይ ምናልባት ጥቃቅር ወንጀል የሰሩ ሰዎች ወዲያውኑ ወደ ኢሚግሬሽን ደረጃ እንዳይጋለጡ ትንሽ ይከላከልላቸዋል ማለት ነው። ይሄ የሚሆነው ለምንድን ነው? በተለይ አዲሱ ፕሬዚዳንት ትራምፕ ባወጣው ኢንተሪየር ሴኩሪቲ ወንጀል ሰርቶ ፍርድ ቤት የተፈረደበት ሳይሆን በወንጀል የተከሰሰም ሰው የኢሚግሬሽን ሁኔታ ለምሳሌ ወረቀት የሌለው ከሆነ ወንጀል በመከሰሱ ብቻ ታስሮ ከሀገር ሊባረር ይችላል ብሎ ነው ያወጣው። ይሄ በጣም ህገ መንግስቱም ውጭ ነው ብለን ነው የምናምነው። ነገር ግን በጣም ደግሞ ኃይለኛ ነው ብለን እናምናለን። ስለዚህ ነው ይሄ የወንጀል ጉዳይ በጣም አሳሳቢ የሚሆነው። ከዚህ አንጻር ይሄንን ነገር ሉላ፣ አንተም ከዚህ በፊት ስንነጋገር ትንሽ አጫውቼሃለሁ። እኛ የምናምነው አንድ ሰው እውነተኛ ችግር የማይኖረው ወንጀል እንዳለው ሲፋቅለት እንደሆነ እናስባለን። ስለዚህ አሁን እኔ ባለሁበት በሳን ሆዜ ካለን ከአቃቤ ህጉ ጋራ ንግግር ላይ ምን ያለ ነው፣ ምን አይነት ወንጀሎችን ለምሳሌ ምን አይነት ሰዎችን በምን አይነት ሁኔታ ብናቀርብለት እንዲህ አይነቱን ነገር ሙሉ ለሙሉ ከሬከርዳቸው ላይ ሊፋቅላቸው ይችላል፣ ምን ነገሮችን ያደረጉ እንዲህ ሊሆንላቸው ይችላል፣ ለምሳሌ በእውነት በህይወታቸው ለውጥን ያመጡ፣ እንደገና ደግሞ ከዚች ከአንዲት ወንጀል በስተቀር የተለያየ ነገሮችን የኢሚግሬሽን መብቶችን ሊያገኙ ሲችሉ ይቺ አንድ ወንጀል ብቻ ነገሮችን የምታሰናክልባቸው ከሆነች ይሄንን ነገር ጠበቆች ጽፈን አስረድተን ምን እንደሆነ የሰዎችን ጉዳይ እንትን ብለን ይሄ ነገር ከሬከርዳቸው እንዲፋቅላቸው የማስደረግን ነገር በጣም እየተባበሩ ነን ያለን። ለዚህ ነው ካሊፎርኒያ በተለያየ አይነት መንገድ ስደተኞችን ጉዳይ በሚመለከት እውነት ትልቅ ሰብአዊ ሚና እየተጫወተች ያለችው እዚህ ምክንያት ነው።
መልካም። ይሄ የ2.3 ሚሊዮን መኖር የሚያስችል ህጋዊ ፈቃድ የሌላቸው ስደተኞችን አቅፋ የተለየ ከለላ ለማድረግ የምትጥር ክፍለ ግዛት ተለይታ ታውቃለች። ተለይታ መታወቅና ሌሎችም ፈለጉን መከተል ብቻ ሳይሆን በፕሬዝዳንቱም ትዕዛዝ ይሄ በተለይ ከከተሞች አልፎ በግዛት ደረጃ ያን ከለላ የመስጠቱን ዝንባሌ ለመቋቋም የፌዴራል መንግስት የሚሰጠውን የገንዘብ ድጋፍ የማጠፍ፣ የመቀነስ፣ የመውሰድ ሐሳብ እንዳላቸው በዜና ዘገባዎች ወጥቷል። ምን አይነት ሁኔታ ሊመጣ ይችላል? በተከታይ ጥያቄ እንመለሳለን። ተክሌ ጋር ግን እንዳንጠፋፋ ሩቅ ወዳለው ወደ ቶሮንቶ ልሻገር። ተክሌ፣ እነኚህ ሁኔታዎች ገፋፍተዋቸው ወደ ካናዳ የሚመጡ ሰዎች ቀደም ብለን ያነሳናቸው ለቤተሰባቸው ወይ ለራሳቸው ደህንነት አደጋ ላይ መጣላቸውን ከግምት አስገብተው የሚመጡ ሰዎች ምን ማወቅ አለባቸው? ምን አይነት ጉዳዮች የቤተሰብን ደህንነት ማስጠበቅ ይችሉ ይሆን?
ሉላ፣ ቆንጆ ጥያቄ ነው። እንግዲህ በተለይ የትኛውም የስደተኛ ጉዳይ የሚጀምረው በአሜሪካም ይመስለኛል፣ በተለይ በካናዳ ግን ከአይደንቲቲ ነው። አንተ ማን ነህ? እሱ ነገር በጣም ስለሚያሳስባቸው የመጀመሪያው ጥያቄ አይደንቲቲ ነው። እና ሰዎች መዘጋጀት ያለባቸው ትልቁ ነገር ከተገኘ የልደት ወረቀቶቻቸውን ማዘጋጀት፣ የፓስፖርት ኮፒዎች ካሉ እነሱን ማዘጋጀት፣ ቀናቸው ያለፈም ቢሆን ማለት ነው፣ ባለፈም ቢሆን የትምህርት ማስረጃዎች ሁለተኛ ደረጃ የጨረሱበት እንደዚህ አይነት የማንነታቸውን የሚገልጽ የፖለቲካ ፓርቲ ውስጥ አባላት ከሆኑ ያንም ኮፒ ካላቸው ደረሰኞች ማዘጋጀት፣ ደብዳቤዎችም ወይም አፊዴቪት በቃለ መሐላ የተፈረሙ የተጻፉ ወረቀቶችም በጣም ትልቅ ማስረጃዎች ናቸው። አንዳንድ ጊዜ የስደተኛ ከሀገሩ ሲወጣ ተዘጋጅቶ ዶክመንት ሰነድ ጭኖ አይወጣም። አብዛኛው ሰው ነፍሱን ለማዳን ወይ ከእስራት አምልጦ ወይ ከድብደባ አምልጦ ከብዙ መከራ ችግር ደንግጦ አምልጦ የሚወጣ ነው እና ብዙ ስደተኛ እዚህ ሲደርስ ደግሞ በተለይ መደበኛ ባልሆነው መንገድ አቋራርጠው የሚመጡ ሰዎች በሜክሲኮ፣ በደቡብ አሜሪካ አቋርጠው ብዙ ዞሮ የሚመጡ ሰዎች አሉ እና እነሱ በተለይ መንገድ ላይ ይዘረፋሉ፣ ሰነዶቻቸውን ያጣሉ። ስለዚህ ትልቁ ነገር ምንድን ነው? አንድ ከአብሮ አደጉ አሜሪካ ውስጥ ሊኖር ይችላል፣ ካናዳ ሊኖር ይችላል፣ አውሮፓ እዛው ኢትዮጵያም ሊሆን ይችላል አብሮ አደጉ ሰው የተጻፈ ደብዳቤ ሊሆን ይችላል እንደ ማስረጃ ያገለግላል። ሰው የሚደመረው ነገር ማን ነው ነው። ሁለተኛው ደግሞ ወደዚህ በተለይ ዘመዶቻቸው እህት ወንድም አክስት አርጎት ያላቸው እዚህ ካናዳ ውስጥ ከአሜሪካ ድንበር ላይ መጥተው ጥገኝነት መጠየቅ ይችላሉ። ግን ወንድምና እህት መሆነን በምን አረጋግጣለሁ? ያንንም ያረጋግጡ ሰነዶችን ማዘጋጀት አለባቸው። በትክክል ዝምድናቸውን የሚገልጹ ፕሮፎች ማለት ነው። እነዚህ ነገሮች አዘጋጅተው መጠበቅ አለባቸው።
በዚህን መሰል ሁኔታዎች ውስጥ ማለፍ ግድ የሆነባቸው ቤተሰቦች መዘጋጀት ያለባቸውን ሌሎች አስፈላጊ ጉዳዮችም ተክለት ሚካኤል ያብራራል። አድማጮች፣ በወቅታዊ የዩናይትድ ስቴትስ የኢሚግሬሽን ጉዳዮች ዙሪያ የተሰናዳው ልዩ የውይይት ፕሮግራም አልተቋጨም። ተከታዩን በሌላ ፕሮግራም እናቀርባለን። ለአሁኑ ግን እንግዶቻችንን የሚጌታቸውን አቶ ፍጹም አቻምየለህንና አቶ ተክለ ሚካኤል አበበን ለተሳትፏቸው እናመሰግናለን።